ሰነበታችሁ የፍኖተ ቅዱሳን መርሃ ግብር ታዳሚዎቻችን። እንደሚታወቀው ሰኔ ወር በገባ በ12ኛው ቀን በቅድስት ቤተ ክርስቲያናችን የሚከበሩ በዓላት አሉ። ከነዚህም ውስጥ ዛሬ የቅዱስ ላሊበላን አስደናቂ ታሪክ ይዘንላችሁ ቀርበናል። ተከታተሉ። ቅዱስ ላሊበላ ስመ መንግስቱ ገብረ መስቀል ይባላል። ቅዱስ ላሊበላ ከመወለዱ አስቀድሞ ለናቱ ለኪርወርና ቅዱስ ሚካኤል ደስ ይበልሽ፣ እነሆ ካንቺ የሚወለደው ልጅ የተመረጠ ነው፣ እግዚአብሔርን የሚፈራ ታላቅ ሰው ነው፣ በስውር ከኤልያስና ከእዝራ ጋር በገነት ይኖራል ብሎ ነግሯት ነበር። ቅዱስ ሚካኤል ይህን ትንቢት መጋቢት 28 ቀን 1028 ዓ.ም ለቅዱስ ላሊበላ እናት ነግሯት መጋቢት 29 ቀን ጸነሰች። ቅዱስ ላሊበላም ከአጼ ዣን ስዩምና ከኪርወርና ታሳስ 29 ቀን በላስታ አውራጃ ውስጥ በቡግና ወረዳ ልዩ ስሟ ደብረ ሩሃ ከተባለችው ቀበሌ ውስጥ ተወለደ። የጽንሰቱም ሆነ የልደቱ ቀን በፈጣሪው በጌታችን በኢየሱስ ክርስቶስ በዓለ ጽንሰትና በዓለ ልደት ነው። ቅዱስ ላሊበላ በተወለደ ጊዜ ንቦች በሰውነቱ ላይ ስላረፉበትና ስለከበቡት እናቱ ቀደም ሲል ከቅዱስ ሚካኤል ትንቢት ተነግሯታልና ይህን ንጻን ታላቅ ሰው መሆኑን ንብ እንኳን አወቀው ብላ ስሙን ላሊበላል አለችው። ላል በአገው ቋንቋ ንብ ማለት ሲሆን ላል ማሪበላል ማለት ነው። በዚህ አይነት ሁኔታ እየቆየ ላሊበላ ተባለ። ቅዱስ ላሊበላ አጼ ካሌብ ባሰሯት ማይ ማርያም በተባለች ቤተ መቅደስ ክርስትና ተነስቶ በእግዚአብሔር ትእዛዝ የመጽሐፍ ስሙ ገብረ መስቀል ተብሎ ተሰየመ። ቅዱስ ላሊበላ 7 ዓመት ሲሆነው ከቤተ መንግስቱ አባ ዳንኤል የተባለ መምህር ተቀጥሮለት በአጭር ጊዜ ከፊደል እስከ ዳዊት እንዳጠናቀቀ ሲነገር፣ በጽህፈትም የፊደሎችን ቅርጽና አቀማመጥ በጊዜው ለነበረው ግዕዝ ውበትና ድምቀት እንደሰጠው ይነገራል። የቅዱስ ላሊበላም አባት 40 ዓመት ከነገሰ በኋላ ሞተ። ወዲያውም እናቱ ስለሞተች ቅዱስ ላሊበላ በእናቱና በአባቱ ሞት አዝኖ ዘመኑን ካሳለፈ በኋላ የትምህርት ጉጉት ስለነበረው ለመማር ወደ ምድረ ጎጃም በመሄድ ብሉይና ሐዲስን እንዲሁም ስርዓተ ቤተ ክርስቲያንን በደንብ ተምሮና ተረድቶ ወደ ትውልድ ቦታው ወደ ደብረ ሩሃ መጣ። ሲመጣም በጊዜው የኢትዮጵያ ንጉስ የነበረው ወንድሙ ሀርቤ ገብረ ማርያም ስለነበር ስርዓተ መንግስቱን እየተማረ ለትንሽ ጊዜ አብሮ ኖረ። በእናትም በአባትም እህቱ የሆነች ለላሊበላ በአባት ብቻ የምትዛመድ ዮዲት የምትባል ላሊበላን ለመግደል በማሰብ ሌት እንቅልፍ ቀን እረፍት የላትም ነበር። በዚህም ጥረቷ አመቺ ሁኔታ አጋጠማት። ደግሞ ሲያሸንፉ እባቡን ረግጠው አንበሳውን ሲያዙ ደመናውን ይህም ቅዱስ ላሊበላ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ አርብ የተቀበለውን መከራና መራራ ሐሞትን በማሰብ አርብ አርብ ኮሶ ይጠጣ ነበር። ስለዚህ እህቱ ዮዲትን ኮሶን አዘጋጅልኝ አላት። እርሷም ለተንኮል ሐሳቧ ስለተመቻቸላት ተደስታ ከኮሶ ጋር መርዝ ቀላቅላ ሰጠችው። በዚያን ጊዜ መጀመሪያ የሚጠብቀው ዲያቆን ቢቀምሰው ወዲያው አስታውቆት ሞተ። ተውኪያውን ውሻው ሲልሰው ውሻውም ሞተ። በዚህም ጊዜ ላሊበላ የሁለቱን ሞት በማየት በሱ ምክንያት የደረሰ ህልፈት በመሆኑ እነሱ ሞተው እኔ አልቀርም ብሎ የተዘጋጀውን የመርዝ ጽዋ አንስቶ ጠጣው። ጌታችን በወንጌል የሚገል መርዝ ብትጠጡም ምንም አትሆኑም ማርቆስ 16:18 ባለው አምላካዊ ቃል ተጠብቆ ቅዱስ ላሊበላ ምንም አልሆነም። እግዚአብሔር ለመልካም ስራ ስለፈለገው 3 መዓልት 3 ሌሊት ሰውነቱ ሙቀት ሳይለየው ቆየ። ህዝቡ ሲጨነቅ ቅዱስ ላሊበላ ግን ወደ ሰማይ በመልአኩ ቅዱስ ገብርኤል መሪነት 7ቱን ሰማያት እየተመለከተ ነበር። ከዚያም የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጅ ቅዱስ ላሊበላ እንኳን ደህና መጣ፣ አሁን አንተ መምጣትህ ህዝቦቼ የመከራና የደስታይን ቦታ ለማየት ኢየሩሳሌም በመሄድ ግማሹ በበረሃ ይቀር ነበር፣ አሁን ግን ባንተ ስም ከተወለድክባት ሀገር ኢየሩሳሌምን ትሰራለ። አንተ የምትሰራው ቦታ እህል በልቶ ከሚኖረው ህዝብ አፈሩን በልቶ የሚኖረው ኃይሉ የበረታ ይሆናል። በዚህም 11 ቤተ መቅደሶችን ተሰራለ። አንተ የምትሰራቸው አብያተ ክርስቲያናትም በማንም እጅ ሊሰሩ የማይችሉ ናቸው። ላንተም ለብቻ ቃል ገባሁል በማለት አምላካችን ሲናገረው እኔ በጣም ደካማ ነኝ፣ ምንም አይነት ኃይል የለኝም በማለት መለሰ። እግዚአብሔርም አንተ ደካማ ነኝ አትበል፣ አንተ ሳትሆን የምሰራው እኔ ነኝ። ዓለም ከመፈጠሩና አንተም ከመወለደ በፊት አብያተ ክርስቲያናቱ በከርሰ ምድር ውስጥ በማህፀነ ምድር አሉ። ነገር ግን ባንተ ስም እንዲሆኑ ስምህ በዓለም የገነነ እንዲሆን እኔ ባንተ ላይ አድሬ የምሰራው ነው አለው። አንተ የምትሰራቸው አብያተ ክርስቲያናት እኔ በደሜ መሰረትኳትን ቤተ ክርስቲያን በደሜ ገዛኋትን የህዝብ መጠለያና የደህነት ቦታ ናቸው። ይህን ሰምቶ ሲጨርስ ከጌታ እጅ ነስቶ ተመለሰ። ከዚህ ራእይ በኋላ በጤንነት ከዘመዶቹ ጋር ተቀመጠ። ሁሉም ዘመዶቹ አንተ ገነገስክ፣ ሁሉንም ነገር በቁጥጥር ስር እናደርጋለን እያሉ ሲዘባበቱበት ለዘመዶቼ እንቅፋት ከመሆን ራሴን መሰወር አለብኝ በማለት ከሰው ጋር ከመኖር ከእንስሳት ጋር መኖር ይሻለኛል ብሎ በበረሃ ውስጥ ብቻውን መኖር ጀመረ።
በእሳቱ ሲያልፉ ሞትን በሞታች
ከዚያም በጾምና በጸሎት እያለቀሰ ዘወትር ፈጣሪውን ያመሰግን ነበር። ነገር ግን የነራሄልን እንባ የተቀበለ አምላክ ሐዘኑንና እንባውን ተመልክቶ ቅዱስ ገብርኤልን ልኮ እንዲህ አለው፣ አንተ በእኔ ዘንድ ድንቅ ፍጡር ነህ፣ አይዞ አብሬህ ነኝ ያለሁት። አሁንም እንዳንተ በጾም በጸሎት የተወሰነች ልጃገረድ ትመጣለችና እርሷ ላንተ ረዳት ትሁንህ ብሎ ከነገረው በኋላ ወዲያውኑ የሚበላ ፍራፍሬ ይዛ መልአኩ እየመራት ማንም ሰው ሳይነግራት ወደ ቅዱስ ላሊበላ መጣችና ሰላምታ ተለዋወጡ። ነገሩንም ሲያወያያት ሁለቱም እግዚአብሔር እንዳዘዛቸው ስለተረዱ ቤተሰቦች ፈቅደው በስርዓተ ቤተ ክርስቲያን ጋብቻቸው ተፈጸመ። አብረው እያሉ ሐሰተኞች ለንጉሱ ሀርቤ ወይም ገብረ ማርያም ሄደው ዝሙት ፈጽሟል፣ የሰው ሚስት አግብቷል ብለው ሲነግሩት ወታደሮችን አስጠርቶ እንዲያመጡ ታዘዛቸው። ወታደሮችም ሄደው ንጉስ ይፈልግሃል ሲሉ ታዘነ። በወንድሜ መንግስት እከበር እንጂ እንዴት እሰቃያለሁ ብሎ ተነስቶ ከንጉሱ ፊት ቀረበ። ለምንድን ነው ለሰው የታጨችውን ሴት የደፈርከው አለው። ቅዱስ ላሊበላም እኔ የሰውን ሚስት አልነካሁም የፈጠረኝ ያውቃል ሲለው ምስክሮች በሐሰት መስክረው እንዲገረፍ አደረጉት። ቅዱስ ላሊበላ ግን እንኳን መሞት ሰንበርም አልታየበትም ነበር። ከዚያም ወደ ሚስቱ መስቀል ክብራ ሄዶ ተነሽ፣ ከሰው ጋር ከመኖር በበረሃ ክፉ ከማይናገሩት አራዊት ጋር እንኑር ብሎ የደረሰበትን መከራ ነገራትና ሁለቱም በበረሃ ቅጠላ ቅጠል እየበሉ ተቀመጡ። ቅዱሳኑ እንዲህ በበረሃ ሳሉ መልአኩ ቅዱስ ገብርኤል መጥቶ አንተ ኢየሩሳሌም ትሄዳለህ፣ መስቀል ክብራ ሚስትህ ግን አክሱም ቅዱስ ሚካኤል እየጠበቃት ትቆያለች ብሎ ተሰወረ። ሁለቱም በአክሱም ሳሉ ቅዱስ ገብርኤል እየመራው ኢየሩሳሌም ወሰደው። መስቀል ክብራንም አክሱም ከሴቶች ገዳም ቅዱስ ሚካኤል አደራ ሰጥቷቸው ተሰወረ። ቅዱስ ላሊበላ በኢየሩሳሌም ለብዙ ጊዜ ከተቀመጠ በኋላ ወደ ትውልድ ቦታው ደብረ ሮሃ ተመለሰ። ቅዱስ ላሊበላን መልአኩ ቅዱስ ሚካኤልና ቅዱስ ገብርኤል በሰው አምሳል ሆነው እየመሩ ወደ ንጉስ ገብረ ማርያም ወሰዱት። ገብረ ማርያምን ጌታችን በራእይ ንግስናውን ለቅዱስ ላሊበላ እንዲያስረክብ ነግሮት ስለነበር እስከሚመጣ ይጠብቅ ነበር። ከዚያም መሳፍንቱንና መኳንንቱን ይዞ ተቀበላቸው። ንጉስ ገብረ ማርያም ቅዱስ ላሊበላን ይቅርታ ጠይቆ ያየውን ራእይ ነገረው። ንጉሱም በአዋጅ ህዝቡን ሰብስቦ በእግዚአብሔር ፍቃድ ነግሷልና ተገዙለት ብሎ ከመንበሩ አስቀመጠው። ስመ መንግስቱም ገብረ መስቀል ተባለ። ይህም ስም ከእግዚአብሔር የተሰጠው ስም ነው። በዚህ ሁኔታ የኢትዮጵያ ንጉስ ሆነ። የነገሰው በተወለደ በ50 አመቱ ሲሆን ከዚያም በ1255 ህንጻውን መስራት ጀምሮ በ1277 ዓመተ ምህረት ከ22 አመት በኋላ በመፈጸሙ በእግዚአብሔር ፍቃድ በ1277 ዓመተ ምህረት ሰኔ 12 ቀን በ97 አመቱ አረፈ። የቀብሩም ቦታ ቤተ ጎልጎታ ቅዱስ ሚካኤል ቤተ መቅደስ ውስጥ ይገኛል። መቃብሩም በህይወተ ስጋ ሳለ ከቤተ መቅደስም ውስጥ የቀረጸው ነው፣ ዛሬም ይታያል። የቅዱስ ላሊበላ በረከቱ ይደርብን። Thank you. በሚቀጥለው ሳምንት አፎሚያን ታሪክ ይዘንላችሁ እስከምንቀርብ መልካም ሳምንት።